Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ እዚህ ጋቢና አብራኛለች።
እንደምን አመሻችሁ። በዛሬው የጋቢና ጉዞ በዩናይትድ ስቴትስ ምክር ቤት የሚገኙ ውሳኔ 128 ላይ እናተኩራለን። የኢትዮጵያ መንግስትን የሰብአዊ መብት ይዞታ የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ።
Mr. Speaker, I rise today to call attention to the government of Ethiopia's continued pattern of repression and violence.
የተከበሩ አፈ ጉባኤ፣ ዛሬ ከመካከላችሁ ቁሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ህግ 128 ላይ ድምጽ እንድትሰጡ ተውታለሁ።
ኮንግረስማን ማይክ ኮፍማን ናቸው። የኢትዮጵያ መንግስት በበኩሉ ህጉ ፋይዳ የለውም ብሏል።
የኢትዮጵያ መንግስት አንድም ጊዜ እንከን የለሽ የሰብአዊ መብት አያያዘለኝ እንከን የለሽ የዲሞክራሲ ስርዓት ግንባታ አለኝ ብሎ ተመጻድቆ አያውቅም። ይህንን ብሎ አያውቅም። ሁለቶች አሉ። ሁለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም፣ ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ። የሰብአዊ መብት ጉዳይ ለኢትዮጵያ በጣም አስፈላጊ ነው።
የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩን ይዘናል። የኢትዮጵያን የእስር ቤት ሁኔታ የሚያስቃኝም ዘገባ አክለናል።
በቅሊንጦ ማረሚያ ቤት ውስጥ ያለ ነው እንደ እስረኛ አይደለም የምንታየው። የምንጠጣው ውሃ በጣም ቆሻሻና የጉድጓድ ውሃ ነው። ስላለበት
አቶ ወንድሙ ኢብሳ ናቸው። የሰባት ሰዎች ጠበቃ ናቸው። ሰባት የኦሮሞ አርቲስቶች በተከሰሱበት መዝገብ ላይ የነበረውን ሂደት ይነግሩናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ የምሽቱ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኒውዮርክ ከተማ ውስጥ በተከራየው የእቃ መጫኛ መኪና 8 ሰዎችን ሆን ብሎ ገጭቶ በመግደል የተወነጀለውን የኡዝቤክስታኑ ተወላጅ በሞት መቀጣት አለበት በሚለው አቋማቸው እንደጸኑ ነው። ኪዩባ ጓንታናሞ ቤ በሚገኘው የዩናይትድ ስቴትስ እስር ቤት ማዕከል ይላክ ያሉት ግን ተወት እያደረጉ ናቸው። የኒውዮርኩን አሸባሪ ጓንታናሞ ብንልከው በወደድኩ፣ ነገር ግን ያ ሂደት በዩናይትድ ስቴትስ ፍርድ ቤት ቢዳኝ ከሚወስደው ጊዜ አንጻር ሲነጻጸር ረጅም ጊዜ ይሆናል ሲሉ ዛሬ ፕሬዝዳንቱ ተናግረዋል። ደግሞም አሉ ፕሬዝዳንቱ ጨምረው፣ ደግሞም አሰቃቂውን ወንጀሉን በፈጸመበት ቦታ መቆየቱ ተገቢ ይሆናል። የ29 ዓመቱ ሳይፋሎ ሳይፖቭ የፍርድ ሂደት ተፋጥኖ ይከናወን፣ የሞት ቅጣት ይፈረድበት ብለዋል። ሳይፖቭ ትላንት ረቡዕ ክስ ተመስርቶበታል።
ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በኒውዮርኩ የሽብርተኝነት ጥቃት ሊደርስ የቻለው ተጠርጣሪው በቪዛ ሎተሪ ፕሮግራም ዩናይትድ ስቴትስ መግባት በመቻሉ ነው ሲሉ ከወነጀሉ በኋላ ጉዳዩ ፈጥኖ የፖለቲካ መነጋገሪያ ሆኗል። ፕሬዚዳንቱ የሀገሪቱን የፍትህ ስርዓት ጎታታነቱ አስቂ ነው ብለዋል። ትናንትና ሁለት የወንጀል ክሶች የተመሰረቱበት ሳይፖቭ የማክሰኞውን የሃሎዊን ዓመታዊ በዓል ለጥቃቱ የመረጠው መንገድ ላይ ብዙ ሰው ይኖራል ብሎ በመገመት መሆኑን ለመርማሪዎች ገልጿል።
አንድ የተባበሩት መንግስታት የዓለም ጤና ድርጅት ባለስልጣን በጦርነት ምክንያት ከ3.2 ሚሊዮን በላይ ህዝብ ለከባድ ረሃብ ስለተጋለጠባት የኮንጎ ዲሞክራሲያዊት ሪፐብሊክ ደቡብ ምዕራባዊ ክፍለ ግዛት እያስጠነቀቁ ናቸው። የዓለም የምግብ ፕሮግራም የኮንጎ ተጠሪ ክሎድ ጂቭዳር ህዝቡ የሚፈልገውን ሰላም ነው፣ ያ ደግሞ ከረድኤት ድርጅቶች አያገኘውም ብለዋል። ባለፈው ዓመት ውስጥ ብቻ ከ3000 በላይ ህዝብ ካለቀበት አረመኔያዊ ሁከት ሸሽቶ የተሰደደው የካሳይ ክፍለ ሀገር ህዝብ 1.4 ሚሊዮን እንደሚሆን ባለስልጣኑ አመልክተዋል።
በስተመጨረሻም በሚያንማር መሪዋ አንግ ሳን ሱቺ ወደ ታወቀው የሀገሪቱ ሰሜናዊ ክፍለ ሀገር ራሂኬ ተጉዘዋል። አንግ ሳን ሱቺ የሀገራቸውን የጦር ሰራዊት ከድህጣኑ የሮሂንጃ ሙስሊሞች ላይ ጭካኔ የተመላበት የጥላቻ ዘመቻ ከከፈተ ወዲህ ክፍለ ሀገሩን ሲጎበኙ ይህ ለመጀመሪያ ጊዜያቸው እንደሆነም ተጠቁሟል። ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የኢትዮጵያ መንግስትን የሰብአዊ መብት ይዞታ የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ህግ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ። ባለፈው ሐምሌ ወር በህግ አርቃቂው የኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ድምጽ ወደ ቤቱ ያለፈው ረቂቅ ከሰባ በላይ የሚሆኑ ዴሞክራትና ሪፐብሊካኖች ድጋፋቸውን የሰጡበት ነው። ሄኖክ ሰማግዜር ዝርዝሩን ይዟል።
በዩናይትድ ስቴትስ ኮንግረስ የውጭ ጉዳይ ኮሚቴ ረጅም ጊዜ ያገለገሉት የኮሎራዶ ኮንግረስማን ማይክ ኮፍማን በትናንትናው ዕለት ለቤቱ ሙሉ ጉባኤ ያሰሙት ንግግር የኢትዮጵያ መንግስት የሰብአዊ መብት ይዞታን የዘረዘረና የኮንግረስ አባላት ውሳኔ እንዲሰጡበት የጠየቀ ነበር።
Mr. Speaker, I rise today to call attention to the government of Ethiopia's continued pattern of repression and violence.
የተከበሩ አፈ ጉባኤ፣ ዛሬ በመካከላችሁ ቆሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ህግ 128 ላይ ድምጽ እንድትሰጡ እወተውታለሁ።
በኢትዮጵያ ላይ የቀረበው ውሳኔ 128 በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል በመቅደሙ። ኮንግረስማን ማይክ ኮፍማን ስለ ህጉ እንዲህ ብለዋል።
This resolution calls on the government of Ethiopia to take clear decisive steps towards becoming
ይህ ረቂቅ ህግ የኢትዮጵያ መንግስት ግልጽና በተግባር ላይ የዋለ አሳታፊ የዲሞክራሲ ስርዓት ለመመስረት ቁርጠኝነት እንዲያሳይ የሚጠይቅ ነው። በተጨማሪም መንግስቱ የዜጎቹን ፍላጎት እንዲያከብር ጥሪ ያቀርባል።
በኢትዮጵያ መንግስት ተላልፎ የቆየው የአስቸኳይ ጊዜ አዋጅ እንዲነሳ የሚጠይቁ አንቀጾች ህጉን ጊዜው ያለፈበት ያደርጋዋል በሚል የሚሰጡ አስተያየቶችን አስመልክቶ በዛሬው ዕለት ያነጋገርናቸው የኮንግረሱ ሰራተኞች ህጉ ቢነሳም የመብት ጥሰቶቹ አሁንም ቀጥለዋል ብለዋል። ኮንግረስማን ማይክ ኮፍማን ይህንኑ ነው በትናንትናው ዕለት ያስረዱት። ረቂቅ ውሳኔ 128 ድምጽ ይሰጥበት አባላትም ይደግፉት በማለት የተናገሩት
Specifically, this resolution condemns the excessive use of force by Ethiopia.
ይህ ረቂቅ በተለይ የኢትዮጵያ መንግስት ከመጠን ያለፈ ኃይል በመጠቀም ሰላማዊ ሰልፈኞችን መግደሉን እንዲያቆም፣ በጋዜጠኞችና በፖለቲካ ተቃዋሚዎች ላይ የሚፈጽመውን እስራት እንዲገታና ያሰራቸውንም እንዲፈታ የሚጠይቅ ነው።
የኢትዮጵያ መንግስት ይህን ህግ እንዲያልፍ የተያዘውን ጥረትና ህጉ ካለፈ የጸጥታ ትብብሬን ከዩናይትድ ስቴትስ ጋር አቆማለሁ በሚል ያስቀመጠው የተባለውን ቅድመ መስፈርት አስመልክቶ መረጃ ደርሶኛል ያሉት ኮንግረስማን ማይክ ኮፍማን መንግስቱ አሰራሩን ለመቀየር የሚያሳየው ተነሳሽነት ስለሌለ አባላቱ በረቂቁ ላይ ውሳኔ እንዲሰጡ ጠይቀዋል። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበረሰብ አባላት መካከል ህጉ እንዲያልፍ የሚሰራ የኢትዮጵያ አሜሪካ ሲቪክ ጉባኤን ወክለው በኮሎራዶ የሚኖሩት ዲያቆን ዮሴፍ ተፈሪ ሲናገሩ የጸጥታ ኃይሎች የሚፈጽሟቸው የዘፈቀደ ስርዓቶች፣ ግድያዎችና የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች የተጣሉ እገዳዎች ስለሚያሳስቧቸው ኢትዮጵያዊ አሜሪካውያኑ ድምጻቸውን ማሰማታቸውን እንደሚቀጥሉ ተናግረዋል።
እኛ የምንለው ምንድነው በኢትዮጵያ ውስጥ ያለው ሁኔታ ማንም በመንግስት ደረጃ የሚሰጠው መግለጫና ማብራሪያ በትክክለኛ የሚወክል አይደለም ሁኔታውን። ያለው ኢትዮጵያ ውስጥ ያለው ይዘት የሰብአዊ መብት የሌለበት እስር ቤቶች በተቃዋሚ ኃይሎችና በጋዜጠኞች ነጻ ጋዜጠኞች የሞላ ፍርድ ቤት እስር ቤት ነው። በተጨማሪም ደግሞ በማንኛውም አይነት የሲቪል የሆነ ጉዳይ ላይ በሚመለከት ለሚደረጉ ማንኛውም ሁኔታ በቴሮሪዝም ስም ሁሉን ነገር በዛ አይነት ወንጀል እየተሰረቆመ ብዙ ግፍ የሚፈጸምበት ሀገር ስለሆነ ይህንን ነገር ኢንዲፔንደንት የሆነ እንደ ተባበሩት መንግስታት አይነት አጣሪዎች ስታልተገኘ ድረስ መንግስት የሚሰጠው ማንኛውም አይነት መግለጫ ተቀባይነት እንደሌለው ነው እኛ የምናስረዳ ያለ ነው።
ስለዚህ ለድምጽ ቅረብ ነው እያላችሁ ያላችሁት?
በትክክል አሁን ይህ ሁኔታ በትክክል ልክ በኮሚቴው ሙሉ ሰፖርት አግኝቶ እንዳለፈ እድል አግኝቶ በሙሉ ምክር ቤት ውስጥ ድምጽ ያገኝ ብለን ነው ጧትና ማታ የምንወተው ቦታው ያለን።
ተከታዩ ዘገባም ይህንኑ የተመለከተ ይሆናል። ረቂቅ ውሳኔ 128 በአሜሪካ ኮንግረስ የውሳኔ ሐሳብ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ምንም ተጽዕኖ እንደማይኖረው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አስታወቁ። በመጪው ሳምንት በኢትዮጵያ ኦፊሳላዊ ጉብኝት የሚያደርጉት የኖርዌው ልዑልና ልዕልት በሁለቱ አገሮች ግንኙነት አዲስ ምዕራፍ እንደሚከፍቱም ተናግረዋል። መለስካቸው አማሃ ዝርዝር አለው።
የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም HR 128 የተባለ የሚጠራው አንዳንድ የአሜሪካ ኮንግረስ አባላት ያረቀቁት የውሳኔ ሐሳብ ቢጸድቅ በሁለቱ አገሮች ግንኙነት ላይ አንዳችም ተጽዕኖ አይኖረውም አሉ። አቶ መለስ እንዳብራሩት ኢትዮጵያና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው። ግንኙነቶቻቸው ደግሞ ብዙ ዘርፎችና መስኮች አሏቸው። እነዚህ ግንኙነቶች የሚከናወኑት በአንድ ወይንም በሁለት ተቋማት መካከል አይደለም፣ በብዙ የሁለቱ ሀገሮች ተቋማት መካከል ነው ብለዋል። አክለውም የውሳኔ ሐሳብ ረቂቅ መሰረታዊ ስተቶች አሉት። እንደ አቶ መለስ ዓለም አመለካከት
አንደኛ መሬት ላይ ያለውን ሀቅ ያንጸባርቅ። ለምሳሌ የአስቸኳይ ጊዜ አዋጁ ይነሳ ይላል። ሲጀመር የአስቸኳይ ጊዜ አዋጁ መነሳትም ሆነ መጣል የኢትዮጵያ መንግስትና ሕዝብ ጉዳይ ነው። ሁለተኛ የአስቸኳይ ጊዜ አዋጁ ከተነሳ ስንት ጊዜው ነው? ሁለተኛ ችግር የዚህ ውሳኔ ሐሳብ መሬት ላይ ያለውን ሀቅ ለማንጸባረቅ ብቻ ሳይሆን ጊዜው ያለፈበት ነው። አንዳንዱ ሐሳብ አንዳንዶቹ ጉዳዮች ከዛሬ 3 ዓመት በፊት የተፈቱ ናቸው። ስለዚህ እንደኔ የውሳኔ ሐሳቡን ያጸደቁ ሰዎች በተሳሳተ መረጃ ላይ መሰረት አድርገው ያወጡት የውሳኔ ሐሳብ ነው ያስባለሁ።
ለማንኛውም ግን ይህ የውሳኔ ሐሳብ ከዚህ በፊት ተዘጋጅተው እንደነበሩት የተለያዩ የኤችአር የውሳኔ ሐሳቦች በሁለቱ ሀገሮች ግንኙነቶች ላይ የሚያመጡት ለውጥ የለም ይላሉ አቶ መለስ ዓለም።
ቁም ነገሩ ምንድነው? ይሄ የውሳኔ ሐሳብ ቢወጣ ምንድነው በሁለቱ ሀገሮች ላይ ያለው ተጽዕኖ? መልሱ ምንም ነው። ከዚህ በፊት ሌሎች የውሳኔ ሐሳቦች ወጥተዋል ይታወቃሉ። አምና የወጡ የውሳኔ ሐሳቦች ነበሩ። ለምሳሌ አንደኛው የኤችአር 861 የሚባለው ነው። ይሄ በምክር ቤቱ የወጣ ነው። ቀደም ሲልም በሴኔቱ ወጥቶ የነበረ ኤስአር 168 ይመስለኛል የሉም እነሱ። ስለዚህ ይሄ ውሳኔ ሐሳብ እንደ ሌሎቹ የውሳኔ ሐሳቦች ምንም ተጽዕኖ አያመጣም። የኢትዮጵያ መንግስት አንድም ጊዜ እንከን የለሽ የሰብአዊ መብት አያያዝ አለኝ እንከን የለሽ የዲሞክራሲ ስርዓት ግንባታ አለኝ ብሎ ተመጻድቆ አያውቅም። ይህንም ብሎ አያውቅም። ሁለቶች አሉ። ግሉለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም፣ ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ ነው። የሰብአዊ መብት ጉዳይ ለኢትዮጵያ በጣም አስፈላጊ ነው።
አቶ መለስ በሳምንታዊ ጋዜጣዊ መግለጫቸው ላይ ያተኮሩት የኖርዌይ ልዑል ሃኩንና ልዕልት ሜት ማሪት በመጪው ሳምንት ለሶስት ቀናት በኢትዮጵያ ስለሚያደርጉት ኦፊሴላዊ ጉብኝት ነበረ። ልዑሉና ልዕልቲቱ ከ100 በላይ የሚሆኑ የንግድና የኢንዱስትሪ መሪዎችን አስከትለው እንደሚወጡ አስታውቀዋል። ስካንዲኔቪያን ከሚባሉት አገሮች ጋር ኢትዮጵያ ያላትን ከ8-10 ዓመታት በላይ የዘለቀ አውንታዊ ዲፕሎማሲያዊ ግንኙነት አውስተው ይህ የአሁኑ የኖርዌይ ንጉሳውያን ቤተሰብ ጉብኝት በሁለቱ አገሮች መካከል አዲስ ምዕራፍ ይከፍታል ብለዋል።
ኢትዮጵያ ውስጥ ሰፊ የልማት ድጋፍ ይሰጣሉ። በተለይም ከአካባቢ አየር ለውጥ ጋር፣ ከልማት እርዳታ ጋር፣ ከእነዚህ አገሮች ጋር እየጠነከረ እየጎረበተ የሄደ ግንኙነት ነው ያለው። አሁን በአልጋ ወራሹና ባለቤታቸው በኩል ኢትዮጵያ ውስጥ የሚደረገው ግንኙነት እንደ ጌም ቼንጀር ወይም ማርሽ የመቀየር አድርገው ተደርጎ ሊወሰድ ይችላል። ስለዚህ ጉብኝቱ በእኛ እምነት በኢትዮጵያና ኖርዌይ መካከል ባለው ግንኙነት አዲስ ምዕራፍ አዲስ ገጽ ይከፍታል ብለን እናስባለን። በእነሱ በኩልም እንደዛ አይነት እምነት ነው ያለው። በሁለትዮሽ ብቻ ሳይሆን በክፍለ አህጉራዊ ጉዳዮች ላይ በጋራ ለመስራት ቃል ኪዳን የሚያስሩበት አጋጣሚ ሆናል ተብሎ ተሰምቷል።
ይሁንና በኢትዮጵያና በስካንዲኔቪያ ሀገሮች መካከል አለ ስለሚባለው ሸካራ ዲፕሎማሲያዊ ግንኙነት ከጋዜጠኛ ጥያቄ ተሰንዝሮላቸው ቃል አቀባዩ ምላሽ ሰጥተዋል።
እየሻከረ ነው የሚሉት እንግዲህ እሱን መቀበል ይቸግረኛል። አንዳንዶቹ በተለያየ ወቅት ኤምባሲዎች መከፈታቸውን መዘጋታቸውን ከዛ ጋር አያይዘው ያነሳሉ። በአንድ ወቅት ያለ ህጋዊ አግባብ ኢትዮጵያ ውስጥ ገብተው በህግ ጥላ ስር የነበሩ ሰዎች ነበሩ የስዊድን ዜጎች ከነሱ መታሰር ጋር እነዚህ በሁለት ሀገሮች ግንኙነት መካከል የሚያጋጥሙ ነገሮች ተደርገው መወሰድ አለባቸው። በሁለት ሀገር አለ በሁለት ግለሰቦች መካከል ያሉት ግንኙነቶች እንደዚህ አይነት እንቅፋት ከሌለው ህይወት ያለው ግንኙነትም አይደለም መታየት ያለበት ትልቁ ስዕል ነው። ኢትዮጵያ ከስካንዲኔቪያን ሀገሮች ጋር ያላት ግንኙነት በጣም መልካም የሚባልና በጋራ ጥቅምና በመከባበር ላይ የተመሰረተ ነው።
የኖርዌይ ልዑል ሃኮንና ልዕልት ሜት ማሪት ከጥቅምት 27 እስከ 30 2010 ዓ.ም ተመረጠ በኢትዮጵያ በሚያደርጉት ኦፊሻል ጉብኝት ከፕሬዝዳንት ዶክተር ሙላቱ ተሾመና ከመንግስት ከፍተኛ ባለስልጣናት ጋር እንደሚጓዩ ታውቋል። መለስካቸውማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ይቀጥላል። ተከታዩ ዘገባችን በእስር ቤት ያለ ይዞታን የሚመረምር ይሆናል። የኦሮሚኛ ድምጻዊት ሴና ሰለሞንን ጨምሮ በጋዜጠኝነት ስራ ላይ የተሰማሩ 7 ሰዎች በማረሚያ ቤት ያለውን አያያዛቸውን አስመልክቶ አማረሩ። ከዚህ ማረሚያ ቤት ተርፈን የምንወጣ አይመስለንም ብለዋል ለዳኞች። ጽዮን ግርማ ጠበቃቸው ወንድሙ ይብሳን አነጋግራ ተከታዩን ይዛለች።
ተከሳሾቹን ወክለው በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከቀረቡት ጠበቆች አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምጽ እንደተናገሩት 7ቱም ተከሳሾች ድምጻዊ፣ ጸሐፊ፣ ዳይሬክተር በአጠቃላይ በኪነ ጥበብ ስራ ላይ የተሰማሩ አርቲስቶች ናቸው ብለዋል።
እንደታወቀው ህብረተሰቡን ስሜት መግለጽ ነው። ሀዘኑንም ደስታውንም መከራውንም ችግሩንም አጠቃላይ ያለውን ስሜት መግለጽ ነውና በዚህ ሂደት ላይ ህብረተሰቡ ይቆዩ ነበሩ እንጂ እንደ አክቲቪስቶችም ወይ ደግሞ እንደ ፖለቲሽያንም የሚንቀሳቀሱ አልነበሩም። በነገሩም ዞሮ ዞሮ በሽብር ተከሰሱ። ሽብር ወንጀል አንቀጽ 6/52/2001ና በአንቀጽ 7 ነው የተከሰሱት።
ለትላንት የተቀጠሩትም በጠበቆቻቸው የቀረበው መቃወሚያ ላይ ብይን ለመስጠት ነበር። ይህን በተመለከተ ፍርድ ቤት ያለውን አቶ ወንድሙ ያብራራሉ።
ቶላ ማርያም የሚባል ጠበቃና እኔንም በየግል ነበር ቤተሰብ በተበታተነ ያነጋገረን። እኔም የራሴን ለ7 መቃወሚያ አቀረብኩ። አቶ ቶላ ማርያም 7 አቀረበ። ሁለቱንም መቃወሚያዎች አምና 2009 መጨረሻ ላይ ለፍርድ ቤቱ አቀረብን። ፍርድ ቤቱም ትክክል ናቸው ብሎ ተቀበለን። ትላንትና ስንገናኝ ችሎቱም ያው ነው እኛም ያው ነው መቃወሚያችን ያው ነው። ሁለታችን የተለያዩ መቃወሚያ ስላቀረባችሁ በማንኛው ላይ ብይን እንሰጣለን ብለን ተቸግረን ምንም ነገር ያላለንማ ሁለታችሁ የማንን ነው የምንቀበለው የሚል ፍርድ ቤቱ አስገራሚ ጥያቄ ጠይቀን በሂደቱ እኮ ተቀብላችሁናል አንድ ላይ አድርጋችሁን ብትሉ እኛ እንጋላለን። በዕለቱ ችሎቱ ከተቀበሉን በኋላ እንደዚህ ማድረጉ የህግ ድጋፍ የለውም እና ብይኑ እንዲሰጠን ይገባላልና ለመከራከር ሞከርን። ፍርድ ቤቱም ሊሳሳት ይችላል። ደግሞ ፍርድ ቤቱ መቼውም ባወቅበት ሰዓት ማድረግ ስለሚችል አሁን በአጭር ቀጠሮ ስለምናደርግ ከሁለት አንዳችሁ የማንን እናንሳ ወይም ደግሞ ምንና ቀናይታችሁ ታቀርባላችሁ የሚል ጥያቄ ሲቀርብ ጉዳዩ በጣም ግረመኝና ይነኝ የሁለቱም መቃወሚያዎች ይዘታቸው አንድ አይነት ነው። የመንተውና የበቶለማርያም ሊሰጠን ግን ከዚህ ሳምንት ማለፍ የለበትም የሚል ጠምጠናል ክርክር ያቀረብን። ቶለማርያም ይህንኑ አነሰ፣ ልጆችም ይህንኑ አነሱና ለሐሙስ ተቀጠረ ማለት ነው ለነገ።
በመጨረሻም ተከሳሾቹ በማረሚያ ቤቱ ያለውን አያያዝ በተመለከተ ለፍርድ ቤቱ አቤት ብለዋል ብለዋል አቶ ወንድሙ።
በቅሊንጦ ማረሚያ ቤት ውስጥ ያለ ነው እንደ እስረኛ አይደለም የምንታየው። የምንጠጣው ውሃ በጣም ቆሻሻና የጉድጓድ ውሃ ነው። ትላንት አሉበት መኝታች ምሳሌ 7ኛው ልጅ ኢልያስ የሚባለው ልጅ ህመም አለበት። ይህ አይነት ነገር ሰውነትን ያስቆጣ ነገር አለበት። አንድ ጠባብ ፍራሽ ላይ ለሁለት የምንተኛው ጉናችን ማገላበጥ አይችልም። ለአጠቃላይ ለሰው ልጆች የሚጋቸው መሰረታዊ ነገሮች ህገ መንግስታዊና ሰብአዊ መብቶች የሚያስከብሩ ነገሮች ሙሉ በሙሉ ተመስገናል። ይህን ነገር ደግሞ አቤቱታ ለመጥቀስ ስንፈልግ ማረሚያ ቤቱ ወታደሮች አይፈቅዱልንም። አሁንም ተስበው ይደርስብናል። አሁንም ይህንን በመናገራችን የሚከተለንን ጥፋት እናውቃለን። እስር ቤት መታሰራችን እንደተጠበቀው ሆኖ ነገር ግን የእስረኛ አያያዝ እየተደረገልን አይደለም። ግን የሰብአዊ መብትና ዲሞክራሲያዊ መብቶች እንዲሁ ህገ መንግስታዊ መብቶቻችን ተጥሰዋል።
አራተኛው ተከሳሽ በበኩሉ ዳኛውንም ጭምር እርሶንም ይመለከታል ሲል አቤቱታ አቅርበዋል ብለዋል።
ስለዚህ አጠቃላይ ማረሚያ ቤት እስረኛ አያያዝ በፍጹም በከሰራዊ አያያዝና ከሰብአዊ መብት ውጪ ነው። እንደ ጠላት ነው የምንታየው፣ እንደ ዜጎች አይደለም የምንታየው። የእርሶ ልጅም የእርሶ ዘመድም እዚህ ቦታ ተከሶ ነገ ሊገባ ይችላል። ማንኛውም ኢትዮጵያዊ ተከሶ ሊገባ ይችላል። የእኛም ትላንትና ሰላማዊ ዜጎች ነበር ተጠርጥረን እዚህ የገባ ነው። እኔ የራስን ብቻ አይደለም የምናገረው ነው ያለው ልጁ። ልጅ በመሰረት ደራሲ ነው እና አንድ መጽሐፍ ደርሷል። ደራሴ ብቻ አይደለም አጠቃላይ ለሀገሪቷ ኢትዮጵያ ውስጥ ያሉ ማረሚያ ቤቶች ቅሊንጦን ጨምሮ አያያዛቸው እጅግ በጣም ሆን ተብሎ እስረኞቹን ለማሰቃየት እስረኞቹ ፍርደኛ ሳይሆኑ ለመቅጣት የሚደረግ ነው። ውሃው ትላት ያለው ነው። ውሃው ችግር አለበት፣ መኝታው ችግር አለበት፣ ምግቡ ችግር አለበት። እርሶም ሰው ነዎት፣ እኛም ሰው ነን፣ የሰው ልጆች ነን። እገና እንደምታሰር አይታወቅም እና እባክዎት ስለ ልጆችን በማሰብ የሰው ልጅም እዚህ ቦታ ብለን ምን እንደምደርስበት በማሰብ ህግ ማንን እንድጠይቅ ስለምችል እና ይሄ ሰብአዊ መብት እንዲህ በአግባቡ እንዲያዝልኝ የሚል አቤቱታ ነው። ጠንከር ያለ ነው ያቀረበው እና በጣም ሰፊ እድል ሰጡትም።
አቶ ወንድሙ ኢብሳ ደንበኞች ቻቸው አቤቱታቸውን ካቀረቡ በኋላ እርሳቸውም ጨምረው ለፍርድ ቤቱ ማስረዳታቸውን ተናግረዋል። በየቀኑ ችሎት የሚቀርቡ ተከሳሾች በማረሚያ ቤቶች ውስጥ የሰብአዊ መብት ጥሰት እንደሚፈጸምባቸው እየገለጹ በመሆኑ ፍርድ ቤቱ ጠንከር ያለ እርምጃ እንዲወስድ ጠይቀዋል። ፍርድ ቤቱ በበኩሉ አቤቱታው በጽሁፍ ይቅረብልኝ ሲል አዟል። ይህንንም በጽሁፍ እናቀርባለን ብለዋል አቶ ወንድሙ ይብሳ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አቶ ወንድሙን ኢብሳን በዛሬው ዕለት አነጋግረናቸው ነበረ። ፍርድ ቤቱ በጽሁፍ ባዘዘው መሰረት አቤቱታውን በጽሁፍ ማቅረባቸውና የቃል ክርክር ይደረግበት የተባለውን በተመለከተም ጠበቆቹ በጽሁፍ መቃወሚያቸውን እንዳቀረቡ፣ ተከሳሾቹም የእምነት ክህደት ቃላቸውን እንደሰጡ ገልጸው ፍርድ ቤቱ ሁሉንም ክርክር አይቶ ውሳኔ እንደሚሰጥ ለቀጣይ ቀጠሮ አዛውሮታል።
ወደ ጫፍ እየደረስን ነው ግን በኬንያ በኩል አድርገን ነው ምንሰናበታችሁ። በኬንያ ዩኒቨርሲቲ ተማሪዋ በጤና ዙሪያ ለሚደረግ ምርምር የሚረዳ $100,000 ገንዘብ አሸናፊ ሆናለች። በኬንያና ኢትዮጵያ ድንበር አካባቢ የሚኖሩ ሰዎች በተለይም በወሊድ ጊዜ የሚከሰቱትን የእናቶችና የሕፃናት ሞት ቅነሳ ለሚደረግ ምርምር ነው ገንዘቡ የተመደበው። በተለያዩ መስኮች በአዲስ ፈጠራቸው ካሸነፉት 8 የቴክኖሎጂ ፈጣሪዎች ውስጥ አንዷ የሆነችው ዳቦ ከ10 ዓመታት በላይ በኬንያ የጤና ሚኒስቴር ውስጥ የሰራች ነች። ባልደረባችን ሶራ አረሮ ያጠናቀረውን ዘገባ መስታወት አራጋው ይዛለች።
ዳቦ አዲ ጋልጋሎ በዚህ አመት የሳይንስ ምርምር በአፍሪካ ከሚያደርጋው ተቋም አሊያንስ ፎር አክሰለሬቲንግ ኤክሰለንስ ኢን ሳይንስ ኢን አፍሪካ በመጻረ ቃል AESA ከተባለው የምርምር ተቋም ነው ለጥናቷ ቀጣይ ስራ ገንዘቡን ያሸነፈችው። ለነፍሰ ጡር እናቶች አገልግሎት የሚውል የሚኖሩበትን ቦታ የሚጠቁም መሳሪያን የፈጠረችው አንዲት ነፍሰ ጡር በድንገት ምጥ ቢያጣድፋት የጤና እገዛ ለማግኘት ወደ ጤና ጣቢያ ጥሪ የምታደርግባት ጠቋሚ መሳሪያ። በኬንያ መርሳቤት በመትባል መንደር በከብት ማርባት ስራ ላይ ከተሰማሩ ቤተሰብ ነው ዳቦ የተወለደችው። በአፍሪካ ቀንድ ባሉ ሀገራት በተለይም ከቦታ ቦታ እየተንቀሳቀሱ ለሚኖሩ ሰዎች የተሻለ የጤና አገልግሎት ማግኘት እንዲችሉ ለማድረግ ነው ይህን መሳሪያ ለመፍጠር የተነሳችው።
The area is so vast. The hospitals are very few. In fact,
በከብት እርባታ ላይ የተሰማሩና ቋሚ መኖሪያ የሌላቸው ሰዎች በርካታ ናቸው። ለነዚህ ሰዎች የጤና አገልግሎት የሚሰጡ ሰራተኞች ግን በጣም ጥቂት ናቸው። የመርሳቤት መንደር ከመላው ኬንያ ጋር ሲወዳደር በወሊድ ጊዜ የሚከሰቱ የእናቶችና የሕፃናት ሞት ቁጥር ከፍተኛውን የሚይዘው።
የሞት ቁጥሩን ከሚጨምሩት ምክንያቶች አንዱና ዋነኛው ነፍሰ ጡሮች በየጊዜው የልጃቸውንና የራሳቸውን ጤንነት የሚከታተሉበት ምርመራ ባለመኖሩ ነው። ለነፍሰ ጡሮች የጤና ክትትል የሚረዱት በቅርብ ርቀት ጤና ጣቢያዎች የሉም። ዳቦ እንደ አውሮፓውያን አቆጣጠር በ2015 በኬንያ በሚገኝ ከፍተኛ ሆስፒታል ሕክምና በሚያገኙ እናቶች ላይ ጥናት አካሄዳ ነበር። በጥናቷም በአንድ አመት ጊዜ ውስጥ ከ1042 ወላድ እናቶች መካከል 116 የሚሆኑት በወሊድ ጊዜ ልጆቻቸውን እንዳጡ ተረድታለች። ከነዚህ 116 እናቶች መካከል 40% የሚሆኑት በእርግዝና ጊዜ ማድረግ የሚገባቸውን የጤና ክትትል በቦታ ርቀት ሳቢያ ማድረግ ያልቻሉ ናቸው።
I came with an idea that we need to go mobile. We need to give this service close to this mother.
ከዛ በኋላ ነው እንግዲህ በየመኖሪያቸው በመጓዝ ህክምናቸውን የሚከታተል ተንቀሳቃሽ ህክምና ዘዴ መኖር እንዳለበት የተረዳሁት።
እናም የጤና ባለሙያዎቹ ነፍሰ ጡሮቹን በቀላሉ የት ቦታ እንዳሉ በሚጠቁመው መሳሪያ በመታገዝ ምርመራ ማድረግ ይችላሉ። በቅርበት የሚገኙ በበጎ ፈቃደኝነት ህክምና ለመስጠት ለሚፈልጉ የጤና ባለሙያዎችም ይህ መሳሪያ መኖሩ እንዲሳተፉ ያበረታታል። በፀሐይ ብርሃን የሚሰራው ይህ የዳቦ አዲስ ጠቋሚ መሳሪያ በሳንቲም መጠን የተሰራና በቀላሉ እንደ እጅ አምባር የሚጠለቅ ነው። በዳቦ የሚመራው ቡድን ማዕከሉን ናይሮቢ በሚገኘው አጠቃላይ ሆስፒታል አድርጎ በስፋት በመርሳቤት መንደርና በ160 ኪሎ ሜትር ርቀት ላይ ለሚገኙ የአካባቢ መንደሮች አገልግሎት መስጠት እንዲችል ታቅዷል። በእቅዱ መሰረት በመጀመሪያዎቹ 2 ዓመታት ውስጥ እስከ 200 እናቶችን በዚ መሳሪያ በመታገዝ የህክምና ክትትል እንዲያገኙ ማድረግ ነው።
የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ እንደዚሁ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ሲያቀነባብር የቆየው ሞክቢል ያበሮ ነው። ሰሞኑን ደግሞ ኦልዲስ በት ጉዲስ የተባሉት ሙዚቃዎች ሲመርጥልን የቆየው ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።